ሰላም ስለዋልከን በምረትህ በቸርነትህ በፍቅርህ እያየህ እየታገስክ ምረት እያበዛህ ከቀን ወደ ቀን ስለምታስተላልፈን እናመሰግናለን። እኛ ተገቢ አይደለንም ጌታ ሆይ፣ ስምን እንኳ ይዘን መድረክ ላይ ለመቆም ተገቢ አይደለንም። አንተ ግን መሐሪ ነህ፣ አንተ አምላክ ነህ፣ አንተ ፍቅር ነህ። ስለዚህ ጌታ ሆይ ተባረክ፣ ይሄንን ቀን ይሄን ምሽት ስለሰጠህን። አሁንም ልጆችን በዓለም ዙሪያ ያሉትን አንተ ባርካቸው፣ ቃልህን አስተምረን፣ ቃልህን ግለጽልን። አንተ ጌታዊ በርን ክፈትልን፣ የማስተዋልን የማወቅን በር ክፈትልን፣ አእምሯችንን ክፈትልን። ጌታዊ ጊዜውን ተረከብ። የወንድሞቼን የእህቶቼን ሁሉ አእምሮ ተረከብ። በጌታ በኢየሱስ ስም አሜን፣ አሜን። መጽሐፍ ቅዱስ የያዛችሁ ፊልጵስዩስ ምዕራፍ 2 ከቁጥር 5-11 ያለውን እንዲሁ ለመንደርደሪያ ያህል አነበዋለሁ። በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። እግዚአብሔር ይመስገን። ዛሬ ትንሽ መግቢያ ከታሪክ መግቢያ ካደረግኩ በኋላ ብዙ የምንነጋገረው ስለ ጌታ ኢየሱስ ስም ነው። የጌታ የኢየሱስ ክርስቶስ ስም ብዙ ቤተ ክርስቲያን የተከፋፈለችበት አተረጓጎም አለ። በተለይ ጥምቀት ላይ ያንንም ነካ ነካ አረገዋለሁ። ከዚያም ክፍል እግዚአብሔር ደግሞ የሚያስተምረን እንወስዳለን። ጌታ ይባርካችሁ። በመጀመሪያ ግን ልነካ የፈለኩት ሀሳብ የስላሴ ሀሳቡ ራሱ ትምህርቱም ሀሳቡም የተገኘው ከአህዛብ ነው፣ ወይም ከፔጋንስ የተገኘ ሀሳብ ነው የሚል ክስ በተለይ የዎች ታወር ሰዎች ደጋግመው ይወረውራሉ። ነው ወይ? ያንን እንድናይ ይፈልጋለሁ። ነው ወይ? እርግጥ ነው ብዙ አህዛብ የሮማ አማልክት ተከታዮች፣ የግሪክ አማልክት ተከታዮች፣ የህንድ ሌሎችም ብዙ አማልክት አሏቸው። ካላቸው አማልክት ሁሉ ብዛት ብዙ ጊዜ ሶስት ሶስት ይመርጣሉ። ሶስቱን ይመርጡና ሶስቱ መሪ ይሆኑና ሌሎች አማልክት ደግሞ አሉ ከነሱ በታች የሆኑ። በተለይ ግሪክ ሚቶሎጂ ያነበባችሁ ሰዎች ይህን በብዛት ታያላችሁ። እና እርግጥ ነው ሶስት ሶስት አማልክት አላቸው። በነዛ ያምናሉ፣ ለነዛ ከፍተኛ ስፍራ ይሰጣሉ። ክርስትና ሞኖቴይዝም ነው፣ ሞኖቴይስት ነው፣ አንድ አምላክ። መጽሐፍ ቅዱሳችን በአንድ አምላክ ነው፣ ስለ አንድ አምላክ ነው የሚናገረው፣ አንድ አምላክ ነው የሚያከብረው። ጁዴይዝም የአይሁድ እምነት መሰረት የሆነው ሞኖቴይዝም ነው፣ አንድ አምላክ። በዚህ ከእነዚህ ከፔጋንስ እንለያለን። እነሱ ብዙ አማልክት አላቸው፣ እኛ አንድ አምላክ ነው ያለን። ለምሳሌ አንዳንድ የአህዛብን አስተሳሰብ ልጥቀስና አንዳንድ የአህዛብ አማልክት አባት የሚሉት ጣዖት አለ፣ እናት የሚሏት ደግሞ የሴት ጣዖት አለች፣ ልጅ ደግሞ የሚሉት አለ። በተለይ የግሪክ አማልክት እርስ በርስ ይጋባሉ። አንዱ ሄዶ የሌላውን ጣዖት ሚስት ይቀማል። ይህን የመሳሰለ ነገር ታያላችሁ። እንዲያውም በ600 ዓመተ ምህረት አካባቢ ለመሐመድ የተነገረው እነኚህ ክርስቲያኖች ሶስት ሰው ነው የሚያመልኩት ተብሎ ነው የተነገረው። አንደኛው እግዚአብሔር፣ ሁለተኛው ማርያም፣ ሶስተኛው ኢየሱስ። በሶስት አምላክ ነው የሚያመልኩት ተብሎ በዚያን ጊዜ የነበሩ ክርስቲያኖች ትክክለኛውን ነገር እንደማስረዳት ለዚህ ሰውዬ መሀል ላይ ማርያምን አስገብተው ይሄን ትምህርት ሰጡት። እና ይህን በዚህ ምክንያት ቁርአን ውስጥ የተጻፈው ወቀሳና ትችት በዚህ ላይ የተመሰረተ ነው። ግሪኮች ሶስት አማልክት አሏቸው፣ ዋና ዋና የሆኑ ዙስ፣ አቴና እና አፖሎ። ህንዶች ብራህማ፣ ቪሹን እና ሺቫ። ግብጾች ኦሳይሪስ ባል ነው። አይሲስ ሚስት ናት፣ ከሁለቱ የሚወለደው ልጅ ሆረስ ይባላል። የሚያስገርም ነገር ነው። እንግዲህ አህዛብ በሶስት አማልክት ያምናሉ። ሆነ ብለን እኛ ደግሞ በቃሉ የተገለጠልንን ነገር መተው አንችልም። እኛም በሶስት አማልክት አናምንም። ገና ለገና አህዛብን ፈርተን ክርስትና ውስጥ የአህዛብን ልምምድ የሚመስል ነገር አለ ብለን የእግዚአብሔርን ቃል መተው አንችልም። ለምሳሌ በአህዛብ ትምህርት ውስጥ ከድንግል የተወለደ ከአማልክታቸው አንዱ ከድንግል እንደተወለደ ይናገራሉ። ለምሳሌ አዶኒስ የሚባለው ከድንግል ተወለደ፣ ከዛ ሞተ ይላሉ። ከሞተ በኋላ ከሙታን ተነሳ። አዶኒስ ለነገሩ በየአመቱ ይሞታል፣ ይነሳል፣ ይሞታል፣ ይነሳል። እንደ ታሙዝ ባለፈው ጊዜ ከኤርሚያስ ውስጥ እንነጋገር ስለ ታሙዝ ተናግሬ ነበረ። አዶኒስ የባቢሎናውያንና የግሪኮች ጣዖት ነው። የእጽዋት፣ የዛፍ፣ የቅጠል፣ የሳር፣ የልምላሜ ጣዖት ነው። የባቢሎናውያን ታሙስ በየዓመቱ ይሞትና ይነሳል። ቅጠሉ ሲረግፍ፣ ፀሐይ ሲወጣ ይሞታል። ከዛ ደግሞ እንደገና ዝናብ ሲመጣ፣ ቅጠሉ ሲለመልም፣ ታሙዝ ተመልሶ መጣ ብለው ያንን ሴሌብሬት ያደርጋሉ። በዓል አላቸው። እንግዲህ እንደዚህ ከሆነ ክርስትና ከእነሱ ነው የቀዳው ማለት ነው። እኛ የምናመልከው ኢየሱስ ከድንግል ተወልዷል፣ በቃሉ ሞቷል፣ ከሙታን ተነስቷል። ከእነሱ ነው ያገኘ ነው ይሄንን ሃይማኖታችንን፣ እምነታችንን። ይሄ ሌላ ትምህርት ነው፣ ሰፊ ብዙ ብዙ ሰዓት የሚፈጅ ትምህርት ነው። ነገር ግን እንዲያው በአጠቃላይ አንዳንድ ሀሳብ ልስጣችሁ። ብዙዎቹ ስለነዚህ አማልክት የተጻፉት መጻሕፍት የተጻፉት ከክርስቶስ በኋላ ነው። ብዙዎቹ ለምሳሌ ዲዮኒሱስ የተባለው የግሪክ ጣዖት ውሃ ወደ ወይን ለወጠ ይላሉ። እሱ ዲዮኒሲዮስ የኖረው በ400 BC ከክርስቶስ ልደት በፊት ቢሆንም ታሪኩ የተጻፈው 200 AD ላይ ነው፣ 200 ዓመተ ምህረት ላይ ነው። ስለዚህ ውሃ ወደ ወይን ለወጠ የተባለው መጽሐፍ ቅዱሱ ነው ቀድሞ የተጻፈው። የዲዮኒሲዮስ ታሪክ ከመጽሐፉ በፊት መጀመሪያ የተጻፈው አዲስ ኪዳናችን ነው። የዲዮኒሲዮስ ታሪክ የተጻፈው 200 ዓመተ ምህረት ላይ ነው። እንግዲህ ፍረዱ፣ ማን ከማን ኮፒ እንዳደረገ ፍረዱ። ስለ ክሪሽና ደግሞ የህንዶች የሂንዱ ሃይማኖት ስለ እሱ ደግሞ ትንሽ ልናገር። እነሱም እንደዚሁ ብዙ ነገራቸው ወይ ከክርስትና ቀድተዋል ወይ እኛ ከእነሱ ቀድተናል። ለምሳሌ ክሪሽና የተወለደው ዲሴምበር 25 ነው ይላሉ። ዲሴምበር 25 የእኛም መጽሐፍ ቅዱስ ዲሴምበር 25 አይልም። ስለዚህ ከየት አምጥተው ያን ቀል እንደሚያመልኩ አላቅም። እኛ ወይም ምዕራባውያን ዲሴምበር 25 ክሪስማስ ብሎ ያከብራሉ። ያ በባህል ምክንያት ነው እንጂ መጽሐፍ ቅዱስ ውስጥ ያለ ነገር አይደለም። ስለዚህ አንሰጋም። ይህን ዲሴምበር 25ን ያመጣ ሰው ይጨነቅበት። እኛ ምእመናን፣ የክርስቶስ ተከታዮች ዲሴምበር 25 ተወለደ ብለን አክብረንም አናቅ። ክሪሽና በበረት ተወለደ ይላሉ። እናቱ ድንግል ነበረች ይላሉ። አባቱ አናጢ ነበር ይላሉ። በሕፃንነቱ ሰዎች ሊገሉት ነበር። በስቅላት ተገደለ፣ ከሞት ተነሳ። ስታዩት ይሄ መጽሐፍ ቅዱሳችን ውስጥ ያለ ታሪክ ነው። ክርስትና ከሂንዱ የተኮረጀ ነው ወይስ ሂንዱ ከክርስትና ኮርጆ ነው ይህን የጻፈው? መጽሐፍ ቅዱሳችን ክርስቶስ ዲሴምበር 25 ተወለደ አይልም። በተለያየ ባህል ምክንያት ነው ያ የሚከበረው እንጂ የክርስትና ቲዮሎጂ ኢየሱስ ዲሴምበር 25 ተወለደ አይልም። ሌላው ህንዶች የክሪሽና ኢትዮጵያውያን ልደት የሚያከብሩት በነሐሴ ወር ነው፣ በኦገስት ነው። የተጻፈው ግን የተወለደው ዲሴምበር ተብሎ ነው። አንድ ተምታታ ነገር አለ። ክርሽና የተወለደው በረት ውስጥ ሳይሆን ወህኒ ቤት ውስጥ ነው። ይሄንንም የሚያከብሩት ህንዶች ተከታዮቹ የሚያውቁትና የሚመሰክሩት ነው። ከድንግል ተወለደ ለተባለው የእሱ ተከታዮች ማህበራት ይባላሉ። እነሱ እንደሚሉት ቤተሰቦቹ ከመወለዱ በፊት ብዙ ልጆች ነበራቸው፣ ከድንግል መወለዱ ውሸት ነው ይላሉ። ግን የሚገርመኝ ሰዎች እንዲህ አይነቱን እብደት እያመጡ ክርስትናን አታክ ሲያደርጉ በጣም ያሳዝናል፣ በጣም ያሳዝናል። የገዛ ቤተሰቦቹ ከመወለዱ በፊት ብዙ ልጆች እንደነበራቸው ይናገራሉ። በሕፃንነት ሊገደል ነው የተባለው ገዳ የተባለው የዘመድ ልጅ ነው። በአንድ ነገር አለመግባባት ተፈጥሮ የዘመድ ልጅ ሊገድለው ሞክሯል። ተሰቀለና ከሞት ተነሳ የሚባለው ሞተ እንጂ አልተነሳም፣ ሞተ እንጂ አልተሰቀለም። እንዲያውም ጫካ ውስጥ በእግሩ ሲሄድ እግሩ ቆስሎ መሬት ላይ ወደቀ። አንድ ድኩላ የሚያድን ሰው ከሩቅ አየውና ድኩላ መስሎት በጦር ወቅቶ ገደለው። ፋክቱ ይሄ ነው፣ ከህንዶቹ በኩል የሚመጣው ምስክርነት። የሚገርመው ይህ ሁሉ ታሪክ የተጻፈው በ400 ዓመተ ምህረት እና 1000 ዓመተ ምህረት መሀል ላይ ነው። ይህ የክሪሽና ታሪክ የተጻፈው። ስለዚህ ማከማ እንደ ኮረጀ አሁንም ግልጽ ነው። ከ400 ዓመተ ምህረት እስከ 1000 ዓመተ ምህረት መሀል ይህ የክርስቶስን ህይወት የሚመስል ህይወት ለክሪሽና ከተሰጠ ማን ነው ከማ የኮረጀው? ታሪኩ በሞላ ከቅዱሳት መጻሕፍት እንደተወሰደ ግልጽ ነው። ወደ ስላሴ እንመለስ። ወደ ዋናው ትምህርታችን ብዙውን የአሕዛብን ትምህርት ብንመለከት እንግዲህ በዚህ ሁኔታ መጽሐፍ ቅዱሳችን ልንጥል ነው ማለት ነው። የእነርሱ አማልክት በሶስት ተመድበዋል ካል የመጽሐፍ ቅዱሱን መገለጥ ደግሞ እንጣል። እንዲሁ ክርስቶስ በስጋ መገለጡን ከድንግል መወለዱን መስዋዕትነቱን ልንጥል ነው ማለት ነው። እና አንዳንድ ጊዜ ክርስትና ላይ የሚደርሰው ወቀሳና ስድብ በጣም በጣም የተዛባ እና አንፌር የሆነ ነው። እንደውም ሮሜ ምዕራፍ አንድ ከቁጥር 18 እስከ 32 ይህን መልስ እናገኛለን። በጣም አስደናቂ ነው፣ የምታውቁት ጥቅስ ነው። ሮሜ ምዕራፍ አንድ ከቁጥር 18 እነዚህ ፔጋንስ ወይም አሕዛብ የተባሉት እውነቱን እንደሚያውቁና ያን እውነት እንደናቁት እውነተኝነትን ቁጥር 18 ሮሜ 1 18 እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ ዘንድ ግልጥ ነው። በሙሉ አሁን እነሱ የሚያምኑት ለሌሎች አማልክት ሰጡት እንጂ ስለ ክርስቶስ ነው። እግዚአብሔር ስለገለጠላቸው ስለ እግዚአብሔር ሊታወቅ የሚቻለው በእነርሱ በፔጋንስ ዘንድ ግልጥ ነው። የማይታየው ባህሪ እርሱም የዘላለም ኃይሉ ደግሞም አምላክነቱ ከዓለም ፍጥረት ጀምሮ ከተሰሩት ታውቆ በግልጥ ሆኖ ይታያልና ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ። ነገር ግን በሐሳባቸው ከንቱ ሆኑ፣ የማስተውሉም ልባቸው ጨለመ። ጥበበኞች ነን ሲሉ ደንቆሮ ሆኑ። የማይጠፋውም የእግዚአብሔርን ክብር በሚጠፋ ሰውና በወፎች አራት እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ። ስለዚህ ዘልያ ነባለው እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው ይልና ስለሚያው ብልግና ይናገራል። ቁጥር 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ይሄ ነው አሁን እስካሁን ለተናገርኩት ነገር መልሱ። ብዙ ነገር እነኚህ ሰዎች የተገለጠላቸው ለአማልክቶቻቸው ሰጡት እንጂ እግዚአብሔር ልጅ የደረሰበት ነገር ነው። እግዚአብሔር ልጅ ያደረገው እንዴት ሊሆን ነው የሚችለው? የክርስትና ታሪክና የክርስቶስ ታሪክ እንዴት ምን ቢሆን ነው አንድ ሊሆን የቻለው? በዲሴምበር ተወለደ፣ በበረት ተወለደ፣ ከድንግል ተወለደ። አባቱ አናጢ ነበር። በሕፃንነቱ ሊገደል ነበር። ሄሮድስን ታሪክ ነው የሚያስታውሰው። እና ሲሞት ተሰቅሎ ነው የሞተው። ከሞት ተነሳ። በጣም የሚያስገርም ነገር ነው። ጊዜ ያላችሁ ሰዎች ይሄንን በግላችሁ የበለጠ ሪሰርች ማድረግ ትችላላችሁ። ሌላው ነገር ስላሴን የሚክዱ ሰዎች፣ ቅድም ያልኩት አንዱ የሚክዱት ከፔጋን የተገኘ ነው ክርስትና ነው የሚሉት። ከፔጋን ክርስትና አልተገኘም፣ የፔጋኖቹ ትምህርት ነው ከክርስትና የተሰረቀው። ይህንን የምናውቀው የተጻፈው ከክርስቶስ ልደት በኋላ ነው መጽሐፍቶቻቸውን። ሁለተኛው ስላሴን የሚክዱ ሰዎች የሚያቀርቡት ክርክር የስላሴ ትምህርት የተገነባው ከአራት መቶ አመት በኋላ ነው፣ 400 AD በኋላ ነው የሮማ ካቶሊክ ቤተ ክርስቲያን ናት የፈጠረችው ይላሉ። ንጉሱ ኮንስታንቲን ከኒቄያ ጉባኤ በኋላ በ325 ዓመተ ምህረት በኋላ ነው ይህን ሁሉ ያመጣው፣ እሱ ነው ያመጣው። እንግዲህ ይህን ካሉ የሮማ ካቶሊክ ቤተ ክርስቲያን ስልጣን አልነበራትም በዛን ዘመን። የራሷ ጳጳስ ኖሯት ኦርጋናይዝ የሆነ ነገር መስራት የጀመረችው ከ600 AD በኋላ ነው። ያን ጊዜ ቁም ነገርም አልነበራት። እንኳን እንዲያል ነገር ልትፈጥር፣ እንኳን ቴዎሎጂ ልታስተካክል የሮማ ካቶሊክ ቤተ ክርስቲያን ፍሬም አልነበራት በዚያ ጊዜ። እንዲያውም በኒቅያ ጉባኤ ላይ የሮማ ጳጳስ አልነበረም፣ አልተገኘም። የተገኙት በሙሉ የምስራቅ ጳጳሳት ናቸው፣ የምስራቁ ጳጳሳት እንጂ የሮማው ጳጳስ በኒቅያ ጉባኤ ጋር አልነበረም። በተጨማሪ የስላሴ ትምህርት ከንጉሱ ከኮንስታንቲን በፊት አያሌ ዓመታት አስቀድሞ እንደ ተጻፈ ባለፈው ሳምንት ብዙ ሰዎች ጠቅሰን ተምረናል። ካላችሁስ ኮንስታንቲን የአሪዮስ ወገን ነበር። ምንም እንኳን በኒቅያ ጉባኤ ላይ አሪዮስ ቢወገዝና ከዛ ቢባረርም 50 ዓመት ቆይቶ ንጉሱ ኮንስታንቲን አትናቴዎስን ከሀገር አባሮ አሪዮሳዊ ሆኖ ነበር እሱ ራሱ። ስለዚህ ንጉሱ ኮንስታንቲን አይደለም ስላሴን የመሰረተው። ንጉሱ ኮንስታንቲን ለብዙ ዓመት የአሪዮስ ተከታይ ነበር እሱ ራሱ። ይሄ ታሪክ ውስጥ ያለ ነገር ነው። ግን አንዳንድ ድርጅቶች፣ የሃይማኖት ድርጅቶች ታሪክን እየገለበጡ አንዳንድ ነገር ይጽፋሉ። ብዙ የክርስትና መሰረቶች፣ የእምነት አንቀጾች የተወሰኑት ችግር በተነሳ ቁጥር ዘመናትን እየጠበቁ ነው። የስላሴም ጉዳይ እንደዚሁ ነው። ለምሳሌ በመጽሐፍ ቅዱስ ውስጥ ተቀባይነት ያገኙት መጽሐፍት አዲስ ኪዳኑ እንኳ የአዲስ ኪዳኑ ቀኖና ወይም ካነን ኦፍ ዘ ኒው ቴስታመንት በአዲስ ኪዳን ውስጥ ተቀባይነት ያገኙት መጽሐፍት ዛሬ ከማቴዎስ እስከ ዮሐንስ ራእይ ድረስ ተቀባይነት ያገኙት 397 ዓመተ ምህረት ላይ ነው። 400 ዓመተ ምህረት በሉት፣ በጣም ዘግይቶ ነው። የሆነበትም ምክንያት አንዳንድ ሰዎች እየተነሱ መጽሐፍ መጣል ጀመሩ፣ እያወጡ ይሄ መጽሐፍ አይገባም፣ ይሄ መጽሐፍ መግባት አለበት፣ ዮሐንስ ራእይ አዲስ ኪዳን ውስጥ መግባት የለበትም፣ የያዕቆብ መልእክት አዲስ ኪዳን ውስጥ መግባት የለበትም፣ የይሁዳ መልእክት፣ የሁለተኛ ጴጥሮስ፣ እነዚህ ሁሉ የመጽሐፍ ቅዱስ ክፍል አይደሉም፣ ዕብራውያን ከየት እንደመጣ አናውቅም እያሉ አንዳንድ ሰዎች መበጥበጥ ጀመሩ። በዚያን ጊዜ ቤተ ክርስቲያን ተነሳችና የለም ይሄ ነገር አንድ ጉባኤ አድርገን መወሰን አለብን ብለው ጃምኒያ የሚባል ቦታ ተሰብስበው የአዲስ ኪዳኑ ካነን የመጽሐፍቱ ቀኖና ተደነገገ፣ ተወሰነ። ከዚያ በኋላ ዮሐንስ ራእይም መጽሐፍ ቅዱስ ውስጥ ገባ፣ የያዕቆብ መልእክትም መጽሐፍ ቅዱስ ውስጥ ገባ። ሰዎች ስለወሰኑ አይደለም መጽሐፍ ቅዱስ ውስጥ የገባው። መጽሐፉ መንፈሱ ራሱ የእግዚአብሔር መንፈስ ስለሆነ መጽሐፍ ቅዱስ ውስጥ የሚገባውን ቦታ ያዘ። መንፈስ ቅዱስ ይህን ስለጠበቀ ክብር ምስጋና ይድረሰው። ሰዎች ቃሉን መቦጫጨቅ ስለጀመሩ ይህን መወሰን አስፈላጊ ሆነ። እንግዲህ የመጽሐፍ ቅዱስ ቀኖና 400 ዓመተ ምህረት ላይ ነው የተወሰነው ብለን እንጣል? የዮሐንስ ራእይን ወይ ሁለተኛ ጴጥሮስን እንጣለው? እስቲ አስቡት፣ ዕብራውያን የመሰለ መጽሐፍ ከመጽሐፍ ቅዱስ ውስጥ ቢጣል። ከዛ በኋላ ደግሞ መጽሐፍ ቅዱስ ስህተት አለበት የሚሉ ሊበራልስ ሲነሱ መጽሐፍ ቅዱስ ስህተት የለበትም ወይም ኢንኤራንሲ የሚባለው ትምህርት እሱም ደግሞ መወሰን ነበረበት። የተደረገው በቅርብ ጊዜ ነው፣ 1900 ዓመተ ምህረት በቅርብ ጊዜ ባለፈው ሴንቸሪ ነው። ብዙ ሊበራልስ ተነስተው መጽሐፍ ቅዱስ ስህተት ብቻ ነው ብለው ስላሉ እንደገና ጉባኤ ተነስቶ፣ ቴዎሎጂያንስ ተነስተው የኢንኤራንሲ ትምህርት እንደገና እንዲጻፍ እንዲደነገግ ተደረገ። ምን ማለት ነው? መጽሐፍ ቅዱስ ችግር በተነሳ ቁጥር ነው ሰዎች እየተነሱ ያንን ችግር ለማሰር ለማስወገድ የሞከሩት። እና ስላሴ በአራት መቶ ዓመተ ምህረት ከዛ በፊት አልነበረም ማለት አንደኛ ውሸት ነው። ሁለተኛ በኒቅያ ጉባኤም ቻልሰደን ጉባኤም በኮንስታንቲኖፕልም ጉባኤ እነዚህ ነገሮች የተወሰኑት አጥፊዎች ስለተነሱ ነው እንጂ የስላሴ ትምህርት ቀደም አድርጎ ከመቶ ዓመተ ምህረት በፊት ጀምሮ የቤተ ክርስቲያን አበው አብ ወልድ መንፈስ ቅዱስን ያመልኩ ነበር። ከየት አገኙት? ከመጽሐፍ ቅዱስ ውስጥ። የስላሴ ትምህርት አቋም የተወሰደበት የአሪዮስ ትምህርት በመነሳቱ ሞዳሊዝም አጉል ትርጉም በማምጣቱ ምክንያት ነው። ሞዳሊዝም ዛሬ አይደለም የተጀመረው፣ ከ300 ዓመተ ምህረት በፊት ነው የተጀመረው። ለብዙ ዓመት ጠፍቶ ነበር። በ1913 ዓመተ ምህረት እነ ማካሊስተር የሚባሉ አሜሪካኖች ከአዙዛ ስትሪት ተገንጥለው ያንን ድርጅትና ትምህርት አስፋፉት እንጂ ሞዳሊዝም በዛን ዘመን የተነስ የነበረ ነው። ያመጣውም ሳቤሊየስ የሚባል ሰው ነው። ሳቤሊየስም ልጁ ተወግዞ ከቤተ ክርስቲያን ውስጥ ተባረረ። ታሪኩን ለማታውቁ ሰዎች ብዬ ነው ይህን የምናገረው። አዲስ ኪዳኑን ከተቀበልን የአብ የወልድና የመንፈስ ቅዱስ መጠቀስ ስላሴን እንድናምን ግድ ይለናል። ምርጫ የለንም። የኦክስፎርድ ዲክሽነሪ ኦፍ ዘ ክርስቲያን ቸርች በጣም የታወቀ ዲክሽነሪ ነው። እዛ ላይ ምን ይላል? የስላሴ መለኮተ ትምህርት የክርስትና እምነታችን ምሰሶና ዋልታ ነው ይላል። የስላሴን ትምህርት ከናዳችሁ ክርስትናም ተናደ ማለት ነው። ኦክስፎርድ ዲክሽነሪ ኦፍ ዘ ክርስቲያን ቸርች። ይሄን የታሪኩን ባክግራውንድ እዚህ ላይ ያበቃለሁ። ከፔጋን ነው የወሰዳችሁት የሚለውን የመለስኩ ይመስለኛል። ከ400 ዓመተ ምህረት በኋላ ነው ስላሴን የፈጠራችሁት የሚለውን የመለስኩ ይመስለኛል። ወደሚቀጥለው ሀሳብ ልሂድ። ኢየሱስ አብ ነው ወይ ሞዳሊስቶች የሚሉት ምንድን ነው? አብ መልኩን እየለወጠ ይመጣል። አንዴ ክርስቶስ ሆኖ በመስቀል ላይ ሞተ፣ አብ ሆኖ ዓለምን ፈጠረ፣ አሁን ደግሞ መንፈስ ቅዱስ ሆኖ ቤተ ክርስቲያን ያካሂዳል። ሞዱን እየለወጠ ይመጣል። ኢየሱስ አብ ነው ወይ? እስቲ እነኚህ ሰዎች የሚጠቀሙበት ጥቅስ አለ። ኢሳይያስ 9:6 እናውጣና እንመልከት። ኢየሱስ አብ ነው ሲሉ የሚጠቅሱብን ጥቅስ ኢሳይያስ 9:6 ነው። ኢሳይያስ 9:6 መጽሐፍ ቅዱስ ካላችሁ አውጡና እንመልከት። ስለ ጌታ የተናገረው ነቢዩ ኢሳይያስ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አጥለቃ ተብሎ ይጠራል። ይሄው የዘላለም አባት ይለዋል። ሕፃን የተወለደው ኢየሱስ ነው። ይሄውና ኢሳይያስ የዘላለም አባት ይለዋል። ስለዚህ አብ ነው። ፕሩፍ ቴክስቱ የሚያቀርቡት ይሄ ነው። ግን ይሄን ፕሩፍ ቴክስት እንመልከተው። በብሉይ ኪዳን አነጋገር አብ ማለት ባህላዊ ማነጋገር ጭምር ነው። አብ ማለት አንድ ነገር ንብረትህ ከሆነ ወይም የፈለሰፍከው ነገር ከሆነ አንተ የዚያ ነገር አባት ነህ። ለምሳሌ የአቶሚክ ቦምብ አባት ሮበርት ኦፐንሃይመር ይባላል። የሃይድሮጂን ቦምብ አባት ኤድዋርድ ቴይለር ይባላል። በላስ አለሞስ ሁለተኛው ዓለም ጦርነት ሊያልቅ ሲል የማንሃተን ፕሮጀክት ተብሎ ኃላፊነት ተሰጥቶት ሰዎች ሰብስቦ የመጀመሪያውን አቶሚክ ቦምብ የሰራ ሮበርት ኦፐንሃይመር ነው። ስለዚህ ዛሬ የአቶሚክ ቦምብ አባት ይሉታል። አቶሚክ ቦምብን የፈለሰፈ
የኤሌክትሪሲቲ አባት ብዙ ክርክር አለ። ቤንጃሚን ፍራንክሊን የሚሉ አሉ፣ አሌክዛንድሮ ቮልታ የሚሉት አሉ። የትኛውም ይሁን ኤሌክትሪሲቲን የፈለሰፈው ሰውዬ የኤሌክትሪሲቲ አባት ይባላል። የማተሚያ ቤትን መሳሪያ ያዘጋጀ ዮሐንስ ጉተንበርግ በ1450 ዓመተ ምህረት ዮሐንስ ጉተንበርግ ነው ማተሚያ ቤትን የፈለሰፈው። ስለዚህ ፋዘር ኦፍ ፕሪንቲንግ ይሉታል። ጌታ ኢየሱስ የዘላለም አባት ሲባል እርሱ አብ ነው ብሎ መተርጎም ቃሉን አለመረዳት ነው። የዘላለም አባት የተባለው ዘላለምን የፈጠረ ማለት ነው። ዘላለምን የፈጠረ ዕብራውያን 1:2 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ያለ እርሱ አንድም ነገር አልሆነም። ጊዜን የፈጠረ እሱ ነው። ኢሳይያስ የዘላለም አባት ሲለው ኢየሱስ አብ ነው ማለቱ ሳይሆን ዘመናትን የፈጠረ ዘመናት የዘመናት ጌታ ዕብራውያን ምዕራፍ 1:2 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ ዓለማትን በፈጠረበት ዓለማትን ሲል ኤጅስ ማለቱ ነው። ኮስሞስ፣ ኤጅስ፣ ዘመናትን። ኢየሱስ ክርስቶስ ነው ዘመናትን የፈጠረው። ስለዚህ ነው የዘላለም አባት ያለው ኢሳይያስ 11:3። ዕብራውያን 11:3 ደግሞ አነብላችኋለሁ። ስንት ሰዎች ናችሁ የምትሰሙኝ? እስቲ ተኝታችሁብኝ እንደሆነ እስቲ ሲግናል ስጡኝ፣ ምልክት ስጡኝ እስቲ። አይ ጀዲዳያ ቤያምሹ ኦልራይት፣ አንድ ሰው ቢጨመር ይበቃኛል። እሺ፣ ጌታ ይባርካችሁ። ጥቂት ሰዎች አላችሁ። በ11:3 ላይ ዕብራውያን ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ኦኬ ከበደ፣ ታንክ ዩ፣ ጎድ ብለስ ዩ ናፒቾ፣ ዌልካም፣ ጉድ ቱ ሲ ዩ። ጌታ ይባርካችሁ። የዘላለም አባት የተባለው ዘመናትን ስለፈጠረ ነው እንጂ መጽሐፍ ቅዱስ አብ ሴፐሬት ኤንቲቲ እንደሆነ፣ ወልድ ሴፐሬት እንደሆነ፣ መንፈስ ቅዱስ ደግሞ እንደዚሁ የተለየ እንደሆነ በሌላ ቦታ እናነባለን። አንዱ ትልቁ የመጽሐፍ ቅዱስ ትርጉም አተረጓጎም ዘዴ አንድ ጥቅስ ይዛችሁ አለመሮጥ ነው። አንድ ጥቅስ ይዛችሁ አትሩጡ። መጽሐፍ ቅዱሱ ከዳር እስከ ዳር የሚግባባ የሚስማማ መጽሐፍ ነው። ስለዚህ አንዱን ጥቅስ አንብባችሁ ሌላ ጥቅስ ጋር ሄዳችሁ ማመሳከር፣ ሌላ ጋር ሄዳችሁ እንደገና ማመሳከር፣ ጥቅስን ከጥቅስ ጋር ቢቻል ጥቅስ ራሱ እንዲተረጉም በጥቅስ አንዱ ጥቅስ ሌላው እንዲተረጉም ማድረጉ በጣም በጣም ሴፍ መንገድ ነው፣ የትርጉም መንገድ። እና ብዙ ጊዜ ችግር የሚፈጠረው ሰዎች አንድ ጥቅስ ይዘው ይሮጣሉ። እሺ፣ የዘላለም አባት እንደውም በሁለተኛ ቆሮንቶስ ላይ የጌታ የኢየሱስ ክርስቶስ አባት ተብሎ የተጠቀሰ አለ። ስለዚህ ኢየሱስ ክርስቶስ አብ አይደለም። ሌላ ጥቅስ የሚጠቅሱት ኢየሱስ ክርስቶስ አብ ነው ለማለት እኔና አብ አንድ ነን የሚለው ነው። ዮሐንስ 10:30 ላይ ያለውን እኔና አብ አንድ ነን፣ እኔና አብ አንድ ነን ብሏል። ይኸው ክርስቶስ አብ ነው። አሁንም አተረጓጎም ላይ ችግር አለ። እዚህ ላይ ለማስረዳት ያስቸግረኛል፣ ምክንያቱም ወደ ግሪኩ መግባቴ ነው እና ብዙዎቻችሁን ሉዝ አረጋለሁ። ወደ ግሪኩ ስትሄዱ በግሪክ ሁለት ቃላት አንድ ማለት ትርጉም ያላቸው ሁለት ቃላት አሉ። አንድ ለማለት አንደኛው ሄሪ ነው፣ ሁለተኛው ሃይስ ነው። ሄሪ የሚለው ቃል ለግዑዝ ለሆነ ነገር የሚሰጥ ስም ነው። ሃይስ ደግሞ የሚባለው ለማስኩሊን ጾታ ወይም ተባዕት ጾታ ላለው ነገር የሚሰጥ ነው። አዲስ ኪዳኑ የሚጠቀመው እኔና አብ አንድ ነን ሲል ሄሪ የሚለውን ቃል ነው የሚጠቀመው። ይኸውም አብሶሉት የሆነ አይዴንቲቲ አንድነት ሳይሆን ኢየሱስ አብን ነው ማለት ሳይሆን በትብብር አንድ ነን ማለት ነው። በትብብር አንድ ነን አብሶሉት የሆነ አንድነት ሳይሆን በፌሎሺፕ በሀሳብ በመግባባት ተመሳሳይ ባህሪ ያለንን ለማለት ነው። በእርግጥ የግሪኩ ትርጉም አብና ኢየሱስ ሁለት የተለያዩ ኤንቲቲዎች መሆናቸውን የግሪኩ ትርጉም ይሰጠናል። እኔና አብ አንድ ነን። ሌላው ነን የሚለው እኔና አብ አንድ ነን፣ እኔ አብ ነኝ ለማለት ቢፈልግ ቀላል አባባል ነበረ። እኔ አብ ነኝ ይል ነበር። እኔ አብ ነኝ ይል ነበር። እኔና አብ አንድ ነን። ነን የሚለው ብዙሃን ሁለት ሰዎች ሁለት ፐርሰንስ እንዳሉ ያሳየናል። ሁለት ፐርሰን መሆናቸውን ካወቅን ሞዳሊዝም ተወገዘ ማለት ነው፣ ወይም ሳቤሊያኒዝም ተወገዘ ማለት ነው። እኔና አብ አንድ ነን፣ እኛ ነን። አንድ ደግሞ የሚለው ቃል አሪዮስን ያወግዘዋል። ምክንያቱም የመለኮትን ኤሴንስ የሚናገር ነው። ከአንድ ውሃ የተቀዳን ከአንድ ጉድጓድ የተቀዳን እንደማለት ነው። ባህሪው፣ ጠባዩ፣ ኤሴንሱ፣ መለኮትነታቸው አንድ ነው። ይሄ ደግሞ አሪዮስን ያወግዛል። እኔና አብ አንድ ነን የሚለው ቃል ሞዳሊዝምን ያወግዛል፣ አሪዮስን ያወግዛል። ሞዳሊዝምን የሚደግፍ ቢሆን ኖሮ ጌታ እኔ አብ ነኝ ይል ነበር። ቀላል አነጋገር፣ እኔ የህይወት ብርሃን ነኝ ብሏል። እኔ ሞትና ትንሣኤ ነኝ ብሏል። ለምን እኔ አብ ነኝ አላለም? እኔና አብ አንድ ነን የስላሴን ሶስትነት፣ በዚህ ኬስ ሁለትነታቸውን ሁለቱን የስላሴን ደግሞ አንድነት የሚናገር የሚያሳየን የሚጠቁመን ቃል ነው። ሌላው የሚወስዱ ጥቅስ ዮሐንስ 5:43 ላይ ያለውን ነው። እኔ በአባቴ ስም መጥቻለሁ ይላል። እኔ በአባቴ በአብ ስም መጥቻለሁ። ይኸው እኔ በአብ ስም መጥቻለሁ ይላል። ስለዚህ የአብ ስም ለኢየሱስ ይሰጣል። ኢየሱስ አብ ነው። የኢየሱስ ስም የአብ ስም ስም ነው። ስለሆነም ኢየሱስ አብ ነው ብሎ መከራከር ነው። በአባቴ ስም በገሌ ስም ብሎ ማለት በእኛም በኢትዮጵያ ባህል አለ። በገሌ ስም ስንል በገሌ ስልጣን ማለታችን ነው። በአባቴ ስም ሲል አባቴ ይፈራል፣ የአባቴን ስልጣን ያንን ይዤ መጥቻለሁ ማለት ነው። ለአባቱ የሰጠው ክብር ነው። ድሮ እኔ ልጆኜ በሌባ አንድ እቃ ሰርቆ ሲሸሽ በኃይለ ሥላሴ አምላክ ቁም ይባላል። የሚገርም ነገር ነው። ሰውየው ቀጥ ነው የሚለው። ምክንያቱም አሁን በሁለት ነገር ሊከሰስ ነው፣ አንደኛ እቃ በመስረቁ፣ ሁለተኛ ደግሞ አሁን የንጉሱን ስም ንቆ በመሮጡ በዛም ሊከሰስ ስለሆነ በኃይለ ሥላሴ ስም ቁም ሲባል ወይም በኃይለ ሥላሴ ቁም ሲባል ይቆማል። በስልጣናቸው በንጉሱ ስልጣን ወይ አንዳንድ ጊዜ በአባት ይሁንብኝ እባክህ ይህን ነገር አድርግልኝ እንላለን። እባክህ በአባት ይህን አድርግልኝ እንላለን። ምን ስንል ነው? አንተ አባትህና ማለት አይደለም። አባትህን ታከብራቸዋለህ፣ ትወዳቸዋለህ፣ ታፈቅራቸዋለህ። ስለዚህ ለአባትህ ስትል ይህን ነገር አድርግልኝ። ኢየሱስ ሲመጣ በራሱ ስም አይደለም የመጣው፣ በአብ ስም ነው የመጣው። በአብ ስልጣን ነው የመጣው። ስለዚህ ከዚህ ጥቅስ እኔ በአባቴ ስም መጥቻለሁ የሚለውን ጥቅስ ኢየሱስ አብ ነው ማለት ብለን መተርጎም ችግር ነው። ሌላው ዮሐንስ 14 ከቁጥር 6 እስከ 11 ያለው ማንበብ ፈልጋለሁ። ዮሐንስ ምዕራፍ 14 ከቁጥር 6 እስከ 11 እንደዚህ ይላል፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል። ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝም? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን? እኔ የምነግራችሁን ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ። ኦ ይህማ አስቸጋሪ ጥቅስ ነው። ይኸው እኔ አየ አብን አየ ብሏል። ስለዚህ ኢየሱስ አብ ነው። ግን ቁጥር 6 ላይ እኔ መንገድና እውነት ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም ይላል። ከእኔ በቀር ወደ አብ የሚመጣ የለም። ኢየሱስ በእኛና በአብ መሀል የቆመ መሆኑን እናያለን። በእኛና በአብ መሀል የቆመው ኢየሱስ ነው። ስለዚህ አብና ኢየሱስ ሁለት የተለያዩ መሆናቸው እናያለን። በእኔ በኩል ከሆነ ማንም ወደ አብ አይመጣም። እሱ አማላጅ ሆኖ መሀል የቆመ ሰውንና አምላክን ያስታረቀ። ቁጥር 7 ላይ እኔን ያወቀ አብን አወቀ ሲል ኢየሱስን ማወቅ አብን ወደ ማወቅ ያደርሳል ማለት ነው። ኢየሱስ የአብ ነጸብራቅ ነው። ኢየሱስ የአባቱ ነጸብራቅ እንደሆነ the effulgence of his glory ይላል ዕብራውያን ላይ። በጣም ጥሩ ቃል ስለሆነ ወደዋለሁ። the effulgence of God's glory የእግዚአብሔር ነጸብራቅ ስለሆነ ቅዱስ ስለሆነ በእርግጥም ኢየሱስን ማየት አብን ማየት ነው። ማንም እግዚአብሔርን አላየውም ይላል። ነገር ግን ከእቅፉ የወጣው አንድ ልጁ እርሱ ተረከው። ኢየሱስ ክርስቶስን ስናይ እግዚአብሔርን አየን። እግዚአብሔርን በቀጥታ ማንም ያየው የለም እስከ ዛሬ። ስጋ ለብሶ የመጣውን ኢየሱስን ግን አየን። እርሱ የአባቱ ክብር ስለሆነ የአባቱን ክብር የሚያንጸባርቅ ስለሆነ የአባቱ ነጸብራቅ ስለሆነ እኔን ያየ አብን አየ ሲል እንደዛ ማለቱ ነው። አንድ ልጅ ልክ አባቱን የሚመስል ልጅ ብታዩ እሱን አይቶ እገሌን ነው ቁርጥ ነው ብለን በንግግራችን እንኳ ውስጥ አለ። እኔን ያየ አብን አየ። በአንድነቱ ባላቸው ዩኒቲ ኢየሱስን ያየ አብን ያየ። አለበለዚያማ እርሱ ማዕከላዊ መሆኑን ልናስቀር ነው። ማንም ወደ አብ በእኔ በኩል አይመጣም። ሌላው እኔ በአብ ውስጥ ነኝ፣ አብን በእኔ ውስጥ ነው ይላል እንጂ እኔ አብ ነኝ አይልም። እኔ በአብ ውስጥ ነኝ፣ አብን በእኔ ውስጥ ነው። የስላሴን ዩኒቲ አንድነት ስንመለከት ልንለያቸው አንችልም። ትናንት አስረድቻለሁ የመንፈስ ባህሪ እንደሆነ የመንፈስ ባህሪ ስለሆነ ልንለያቸው አንችልም። ስለዚህ ይሄ አብ በእኔ ውስጥ ነው፣ እኔ በአብ ውስጥ ነኝ የሚለው ሌላ ቦታ ደግሞ በዮሐንስ ወንጌል ላይ እናንተም ሲጸልያል ጌታ ኢየሱስ እኔ በአንተ እንደሆን እነሱም በእኔ እንደሆኑ እንላለን። እኛ ታዲያ ምን መለኮት ልንሆን ነው? ምን ልንሆን ነው? እና የስላሴ ትምህርት ካልገባን ይሄ ጥቅስ ሊገባን አይችልም። በዚህ ምክንያት ነው በቀላሉ ሚስ ኢንተርፕሬትድ የሚሆነው። አብ በእኔ ውስጥ ነው የሚለውን መጥቀስ ይወዳሉ። አብ መለኮቱ ሰብአዊ በሆነው በልጁ በኢየሱስ ውስጥ ይኖራል ይላሉ። ስለዚህ ሰብአዊ ኢየሱስ አብ ነው ለማለት እንዲያመች ነው። ነገር ግን እኔ በአብ ውስጥ ነኝ ይላል እኮ። አብ በእኔ ውስጥ ነው እንዳለው እኔ በአብ ውስጥ ነኝም ይላል ጌታ ኢየሱስ። ያንን ትርጉምስ ምን ታደርጉታላችሁ? በእነርሱ አተረጓጎም መሰረት የኢየሱስ ሰብአዊነቱ በአብ በመለኮት ውስጥ ይኖራል ማለት ሲቻል፣ ይህን ግን ስትሏቸው እሺ ብሎ አይቀበሉም። እነርሱ ስለፈለጉት ብቻ ነው የተረጉሙት። ሌላው ከዚህ ቀጥሎ የምንመለከተው የኢየሱስ ስም ምን እንደሆነ እንመለከታለን። ይህንን ከነካከሁ በኋላ ትምህርቱ ይበቃል። አሁን ግን እቀጥላለሁ። የኢየሱስ ስም የሚለው እንዴት ይተረጎማል? ምንድን ነው የኢየሱስ ስም ስንል፣ እነዚህ ሰዎች የሚሉት ጌታ ኢየሱስ ስጋ ለብሶ ከመጣ ወዲህ የእግዚአብሔር ስም ኢየሱስ ሆኗል ነው የሚሉት። በማቴዎስ ወንጌል 28:19 ላይ የተጠቀሰው የአብ የወልድ የመንፈስ ቅዱስ ስም በሐዋርያት ሥራ 2:38 ላይ የተጠቀሰው ያው ኢየሱስ ነው የሚሉት። እናያለን እሱ ወደ ታች ሂዱና በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ያለው በሐዋርያት ሥራ 2:38 ላይ ኢየሱስ ነው። በዚህ ምክንያት ነው እነዚህ ወገኖች ጥምቀት መደረግ ያለበት በኢየሱስ ብቻ ነው፣ በኢየሱስ ስም ብቻ ያልተጠመቀ ተኮንኗል የሚሉን። አብ ወልድ መንፈስ ቅዱስ የሶስቱ ፐርሰን ወይም አካላት ልበለው፣ የሶስቱ ፐርሰን የስላሴ ስም ነው ብለናል። እነሱ ግን እነዚህ ሶስት ስሞች እግዚአብሔር ራሱን የሚገልጽባቸው የተለያዩ ስሞች ሞዳሊዝም ናቸው። ይህን ሀሳብ ለመደገፍ ነው ከላይ የጠቀስነውን ማቴዎስ 28 19 እና ሐዋርያት 2 38ን የሚያንተርሱት። በማቴዎስ 28 ላይ በአብ ወልድ በመንፈስ ቅዱስ ስም የሚለው እና በሐዋርያት 2 38 ላይ ስም የሚለው ያው አንድ ስም ነው የሚሉት። ስለዚህ አብ ወልድ መንፈስ ቅዱስ ኢየሱስ የተባለው አንድ ሰው ነው፣ አንድ ፐርሰን ነው። ያው ስለ ሞዳሊዝም ነው የማወራላችሁ፣ ሞዳሊስቲክ ነው እንትኑ። የውሃ ጥምቀትም መደረግ ያለበት በኢየሱስ ስም ብቻ ነው። እንግዲህ እንዴት አድርገን ነው የምናስታርቀው? ማቴዎስ 28 ላይ በአብ በወልድ በመንፈስ ቅዱስ ስም ይላል። ሐዋርያ ሥራ 2:38 ላይ በኢየሱስ ስም ይላል። እንዴት ነው ይህን የምናስታርቀው? እሺ፣ ይህን ልመልስላችሁ። መጀመሪያ ማቴዎስ 28 እና የሐዋርያት ሥራ የሚናገሩት ለተለያዩ ነው የተላኩት። ማቴዎስ ላይ ጌታ ኢየሱስ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዛሙርት ያድርጉ ይላል። አሕዛብን የማቴዎሱ ቃል የተጻፈው ለአሕዛብ ነው። አሕዛብ ስለ አብ አያውቁም። አሕዛብ ስለ ወልድ አያውቁም። አሕዛብ ስለ መንፈስ ቅዱስ አያውቁም። ስለዚህ አሕዛብ ጋር ሄዳችሁ በምታጠምቁበት ጊዜ በአብ በወልድ በመንፈስ ቅዱስ ስም አድርጉት። በዮሐንስ ወንጌል በሐዋርያት ሥራ ላይ የተጻፈው ግን የተጻፈው ለሌሎች ነው። እዚህ በጻፍኩት እንትን ሊስት መሰረት ልሂድ። ክርስቶስን የተቀበሉት በኢየሱስ ስም የተጠመቁት አይሁዳውያን ሐዋርያት ሥራ 2:5 ላይ፣ ሳምራውያን፣ ፈሪሃ እግዚአብሔር ያደረባቸው አሕዛብ ፕሮሰላይትስ ማለት ነው፣ ወይም የዮሐንስ መጥምቁ ደቀ መዛሙርት ናቸው ነበሩ። በሙሉ ጥቅሱን ብትመለከቱ ሐዋርያት 2:5-2:38 ስለ አይሁዳውያን ነው የሚናገረው። ሳምራውያን ሐዋርያት 8:5 ስለ ሳምራውያን ነው የሚናገረው። ሐዋርያት 10:1-2 እግዚአብሔርን ስለሚፈሩት ፕሮሰላይትስ አሕዛብ ነው የሚናገረው። ወይም ደግሞ ሐዋርያት 19 ላይ የዮሐንስ መጥምቁ ደቀ መዛሙርት ናቸው። እነዚህ የማያውቁት ኢየሱስን ነው። ስለዚህ በኢየሱስ ስም እንዲጠመቁ ለእነሱ ተነገረ። እነዛ ግን አረማውያን በዓለም ሁሉ ሂዱ ተብሎ የተላከላቸው አብንም አያውቁ ወልድንም መኖሩን አልሰሙ መንፈስ ቅዱስንም አልሰሙ። ስለዚህ ጌታ ኢየሱስ ሲልካቸው በአብ በወልድ በመንፈስ ቅዱስ አጥምቁ ብሎ ሁለት የታሪክ ገጽታ እያየን ነው። አረማውያን ጨርሶ ስለ እግዚአብሔርም ስለ ወልድም ስለ መንፈስ ቅዱስም የማያውቁት፣ እነዚህ ደግሞ አይሁዳውያን አብን ያውቃሉ። አይሁዳውያን ሳምራውያንም አብን ያውቃሉ ከኦልድ ቴስትመንት። የዮሐንስ መጥምቁም ተከታዮች አብን ያውቃሉ። ስለዚህ ለነሱ ሲናገር ጴጥሮስ በኢየሱስም ብሎ ያንን መረጃ ይሰጣል። አሕዛብ የነበሩት የእስራኤል አምላክ ማንነት ያላወቁ ናቸው። ጌታ ኢየሱስ ወንጌሉን ወደ ዓለም ሲልክ በዛ ስርዓት በትሪኒቲ በአብ በወልድ በመንፈስ ቅዱስ ስም እንዲጠመቁ አደረገ። መዳናችን በጌታ በኢየሱስ ስም መሆኑ የተረጋገጠ ነው። ሌላ መዳኛ ስም የለንም። ነገር ግን ከድነት በኋላ ለሚሆነው ነገር ጌታ ኢየሱስ የሰጠው የባፕቲዝማል ፎርሙላ አለ። አብ ወልድ መንፈስ ቅዱስ። ይሄ ነው የተሰጠን ቢብሊካል የጥምቀት ፎርሙላ፣ ይሄ ነው። ሌላው ደግሞ መግለጽ የምፈልገው በጣም ኢምፖርታንት ነው። የሚቀጥለው ነጥብ አዳምጡኝ። የእኛ የያዝነው አዲስ ኪዳን ወይም መጽሐፍ የተተረጎመው ከግሪክ ነው የተተረጎመው። እኛ የጻፍነው አዲስ ኪዳን ከአረማይክ የተተረጎመ አዲስ ኪዳን አለ። እነኚህ የሲሪያን ቸርች የምስራቅ አብያተ ክርስቲያናት የሚጠቀሙበት ላምሳ ባይብል የሚባል አለ። ላምሳ ባይብል የተተረጎመው ዶክተር ጆርጅ ላምሳ ነው የተረጎመው። ከአረማይክ ነው ወደ እንግሊዝኛ የተረጎመው። እኛ ግሪኩ ባይብል ላይ በኢየሱስ ስም ተጠመቁ ይላል። የግሪኩ ባይብል ሲተረጎም ወደ አማርኛ በኢየሱስ ስም ተጠመቁ። የላምሳ ባይብል ግን ሄዳችሁ ስትመለከቱ በጌታ በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው ይላል። ሐዋርያ ሥራ 10:48 ላይ የላምሳ ባይብል በጌታችን በኢየሱስ ክርስቶስ ስም እንዲጠመቁ አዘዛቸው ይላል። ሐዋርያት 19:5 ላይ አሁንም በጌታችን በኢየሱስ ክርስቶስ ስም ተጠመቁ። በእነዚህ ሁለት ጥቅሶች ውስጥ የስላሴን ስም እናገኛለን። ለማየት ከፈለጋችሁ ጌታ ኢየሱስ ክርስቶስ ሲል የስላሴ ስም ነው ያለው። እንዴት አድርጎ በሉኝ። ጌታ ኢየሱስ ክርስቶስ ሲል የስላሴ በ2:36 ላይ ኢየሱስን እግዚአብሔር ጌታም ክርስቶስም አደረገው ይላል። በ2:38 ላይ በኢየሱስ ክርስቶስ ስም ተጠመቁ ይላል። ጌታ ኢየሱስ ክርስቶስ ስትሉ መጀመሪያ ሎርድ የሚለው ቃል ያህዌ ነው። በኦልድ ቴስታመንት ሎርድ የተባለው ያህዌ ነው። ስለዚህ ጌታ ሲል እዛ ኢየሱስ ክርስቶስ የሚለው ስም ላይ ያህዌን ታያላችሁ። ጌታ ኢየሱስ ሲል ኢየሱስ ነው። ህዝቡን ከኃጢአት ያድናል፣ ስሙን ኢየሱስ ትለዋለህ። ወልድ ነው እሱ፣ እግዚአብሔር ወልድ ነው። ክርስቶስ የሚለው ላይ መንፈስ ቅዱስ እናያለን። ክርስቶስ የሚለው አኖይንቲንግ ነው፣ ካሪዝማ ነው ወይም ክሪዝም ነው። ጌታ ኢየሱስ ክርስቶስ ሲል እንደ መስተዋት ሆኖ አብ ወልድ መንፈስ ቅዱስን ታያላችሁ። አብ በጌትነቱ ያህዌ፣ ኢየሱስ በወልድነቱ ክርስቶስ በቅባቱ መንፈስ ስለዚህ ነው የላምሳ ኒው ቴስታመንት ሐዋርያት ሥራ ውስጥ ያሉትን ጥቅሶች ሲጽፋቸው በጌታ በኢየሱስ ክርስቶስ ስም ሊጠመቁ ይላል። 19:5 ላይ በጌታ በኢየሱስ ክርስቶስ ስም ተጠመቁ። ትሪኒቲውን ኒው ቴስታመንት ውስጥ ብትገቡ ልታመልጡት አትችሉም። ችግሩ እኛ የያዝነው ከግሪክ የመጣው አዲስ ኪዳን ጌታ የሚለውን ቃል ትሰውታል። ይሄኛው የላምሳ ኒው ቴስታመንት የተተረጎመው ከአረሜክ ነው። በቀጥታ ከአረሜክ ነው የተተረጎመው። አረሜክ ጌታ ኢየሱስ የተናገረው ቋንቋ፣ ደቀ መዛሙርቱ ሲናገሩት የነበረው ቋንቋ ነው። እንደውም በዚህ አንጻር አዲስ ኪዳኑ የተጻፈው በአረሜክ እንጂ በመጀመሪያ በግሪክ አይደለም የሚል ክርክር እየጦፈ ነው ዛሬ ቤተ ክርስቲያን ውስጥ። ደግሞ አለው ጌታ ኢየሱስ ክርስቶስ ስትሉ የስላሴ ስም ነው። ጌታ ሎርድ፣ ጀሆቫ፣ ኢየሱስ፣ ጋድ ዘ ሰን፣ ክርስቶስ ጋድ ዘ አኖይንተር። የአብ ስም ጌታ፣ የወልድ ስም ኢየሱስ፣ የመንፈስ ቅዱስ ስም ክርስቶስ፣ የተቀባው የቀባው። የእግዚአብሔር መንፈስ ቀብቶኛል ይለለ እንዴ ኢሳያስ 61 ላይ የእግዚአብሔር መንፈስ ቀብቶኛል። እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ ቀባው ይላል ሐዋርያት 10:38። ቆላሲስ 1:27 ላይ ክርስቶስ በእናንተ መሆኑ የክብር ተስፋ። መንፈስ ቅዱስ ነው በእኛ ውስጥ ያለው አይደለም እንዴ? ክርስቶስ በአብ ቀኝ ነው ያለው። በእኛ ውስጥ ያለው ዛሬ መንፈስ ቅዱስ ነው፣ ግን ክርስቶስ በእናንተ መሆኑ ይላል። ክርስቶስ ኢዝ ዘ ሴም አዝ መንፈስ ቅዱስ። ክርስቶስ በእናንተ መሆኑ የክብር ተስፋ። በእኛ ውስጥ ያለው ዛሬ መንፈስ ቅዱስ ነው። በሌላ ቦታ እግዚአብሔር መንፈስ በእናንተ ያድራል ይላል። ስለዚህ በእኛ ውስጥ ያደረው ክርስቶስ በእናንተ የተባለው መንፈስ ቅዱስ ነው። ይህን ኢየሱስን ጌታም ክርስቶስም አደረገው ይላል። ስለዚህ የኢየሱስ ስም የስላሴን ስም በሙላት የያዘ ነው። የአብ ጌታነት፣ የኢየሱስ ወልድነት፣ የክርስቶስ መንፈስ ቅዱስነት። ጂዘስ ክራይስት ኢዝ ሎርድ ስትሉ ወልድ፣ መንፈስ ቅዱስ፣ አብ ማለታችሁ ነው። ሎርድ አብ ነው፣ ጂዘስ ወልድ ነው፣ ክራይስት መንፈስ ቅዱስ ነው። የመለኮት ሙላት በእርሱ ይሆን ዘንድ አብ ፈቀደ ይላል። የመለኮት ሙላት በእርሱ በኢየሱስ ይሆን ዘንድ አብ ፈቀደ። ጂዘስ ክራይስት ኢዝ ሎርድ። የመለኮት ሙላት በኢየሱስ ይሆን ዘንድ አብ ፈቀደ። ቆላሲስ 2:9 ላይ በክርስቶስ የመለኮት ሙላት በአካል ይኖራል። ምክንያቱም እሱን ያየ አብን አየ። ማንም እግዚአብሔርን አላየም፣ አንድ ልጁ ግን ኢየሱስ ክርስቶስ ተረከው። በአብ በወልድ በመንፈስ ቅዱስ ማጥመቅና በጌታ በኢየሱስ ክርስቶስ ማጥመቅ ኢፌክቱ ያው ነው። ነገር ግን የተሰጠን ባፕቲዝማል ፎርሙላ ጌታ ኢየሱስ ራሱ የሰጠን ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም አጥምቁ፣ አስተምሯቸው፣ ደቀ መዛሙርቴ አድርጓቸው።
ይላል።
ቤተ ክርስቲያን ቁጭ ብላ ይህንን በመግባባት ብታጠናው ባልተከፋፈልንም ነበር። እናንተ ድናችኋል፣ እናንተ አልዳናችሁም ባልተባባልንም ነበር። አንዳንድ ጥቅስ እየመዘዝን እየሮጥን። ስለዚህ የቢብሊካል ኢንተርፕሬቴሽን መጽሐፍ ቅዱሱን ከዳር እስከ ዳር ልታዩት ያስፈልጋል። ብሉዩን በአዲሱ፣ አዲሱን በብሉዩ ልተረጉሙት ያስፈልጋል። ሌላ ደግሞ የእግዚአብሔር የተቻለበት ስፍራ ሁሉ የእግዚአብሔርን ቃል ሊተራል ሚኒንግ ልትወስዱ ያስፈልጋል። ሊተራል ቀናውን ነገር እና አንድ ጥቅስ ይዞ መሮጥ በጣም አደገኛ ነው። ብዙ ቤተ ክርስቲያንን ከፍሏል። ቢቻል ደግሞ ታሪክን ማወቅ በጣም ይጠቅማችኋል። ቀድሞ የቤተ ክርስቲያን አበው እነ አትናቴዎስ፣ እነ እስክንድር፣ እነዛ ለጊዜውም ለዘመኑ ለስቅለቱም መጽሐፍ ቅዱሱም ለተጻፈበት ዘመን ቅርብ የነበሩት ሰዎች የእናንተና የኔ ያህል ማሰብ አቅቷቸው አይደለም። ዲስከቨር ማድረግ አንችልም። አዲስ ነገር ዲስከቨር ማድረግ አንችልም። ብዙ ጊዜ ተጠንቀቁ። አዲስ ነገር ዲስከቨር አደረግን የሚሉ ቤተ ክርስቲያኖች መናፍቅ ናቸው። ዛሬ አዲስ ነገር ተገለጠልኝ የሚል ሰባኪ መናፍቅ ነው። አዲስ ነገር እናንተና እኔ ዛሬ ልንፈጥር አንችልም። እግዚአብሔር በቃሉ የገለጠው ጌታ ይመስገን። አንዳንዱ ነገር ለማስረዳት በጣም ያስቸግራል። የምችለውን ያህል ግን የቤተ ክርስቲያንን ታሪክ ከፔጋን እንዳልመጣ ክርስትና የስላሴ ነገር ከአራት መቶ ዓመት በኋላ እንዳልመጣ ባለፈው ጊዜ አስተምሬያለሁ። አንድ ሰዓት ወስጄ ከዛ በፊት የነበሩት አበው የተናገሩትን የጻፉትን ሁሉ ሬፈረንስ አለው። የምናገረው ያለ ሬፈረንስ አይደለም። ይሄንን ትተን we cannot reinvent the wheel። አባቶች መከራ አይተው ስቃ አይተው የተወገሩበት የታሰሩበት ለቤተ ክርስቲያን መናፍቅነት በተነሳ ቁጥር ሄሬሲ በተነሳ ቁጥር ቤተ ክርስቲያንን ለመግደል ሰይጣን በተነሳ ቁጥር ያንን ተዋግተው እዚህ አድርሰውናል። ግን የምንከተለው ትራዲሽን አይደለም። ለትራዲሽን ፕራዮሪቲ አንሰጠው። ፕራዮሪቲ የምንሰጠው ለእግዚአብሔር ቃልና ለመንፈስ ቅዱስ ነው። ስለዚህ ያልገባችሁ ወገኖች ብትኖሩ ሌሎችን ተሳስታችኋል፣ ገሃነም ትገባላችሁ ብላችሁ እጅ ለመጠቆም የምትቸኩሉ ብትኖሩ እስቲ ረጋ በሉ፣ ቀስ በሉና አዝግሙ። ራሳችሁ ቁጭ ብላችሁ መጽሐፍትን መርምሩ። እነዚህ ነገሮች እንደ ቤሪያ ሰዎች እነዚህ ነገሮች እንደዚህ ይሆኑን ብላችሁ የእግዚአብሔርን ቃል መርምሩ እንጂ ፓስተራችሁ የተጠጋችሁት ዲኖሚኔሽን አንድ ነገር ስለነገራችሁ ይዛችሁ አትሩጡ። ይህን ቃል አስተላልፉ ለሌሎችም። ጌታ ኢየሱስ ይባርካችሁ። ጉሮሮዬም እየነቃ ስለሆነ እኔም ውሃ መሳይ ልጠጣ። በጣም አመሰግናለሁ። በጣም ዲሲፕሊን የሆነ ክፍል ነው። ጸጥ ብላችሁ ስላዳመጣችሁን ለእናንተ ጌታን አከብራለሁ። እኔም እንደናንተው ነኝ። አንዳንድ ጊዜ የማይገባኝን ነገር ነው የማወራው ብዬ የማስብበት ጊዜ አለ። ምክንያቱም የስላሴን ነገር መረዳት ቀላል አይደለም። አዎ የተገለጠው ነገር ለእኛና ለልጆቻችን ነው። ሌላውን ደግሞ አንድ ቀን በድንግዝግዝ ከምናይበት ዘመን አልፈን እሱን ፊት ለፊት ስናየው ሁሉ ነገር ግልጽ ይሆንና ጥያቄም አይኖረም። አሁን ግን የተጠራ ነው በእምነት እንራመድ ነው፣ በእምነት እንጂ በእውቀት ወይም በአንደርስታንዲንግ አይደለም። የማይገባችሁ ነገር ቢኖር ሞልቷል፣ እኔም አለኝ ሞልቷል የማይገባኝ ነገር። በዛ አንድ ነገር ወስኜ አልሮጥም፣ ለጌታ ተውና ጠብቃለሁ። ጌታ ጊዜው ሲደርስ ይገልጥልኛል ብዬ አምናለሁ። ጌታ ኢየሱስ አብዝቶ አብዝቶ ይባርካችሁ። መዝሙር የምትዘምሩ እጅ ብታወጡ ደስ ይለኛል። አሁን በአሁኑ ሰዓት ትንሽ ወርሺፕ ብናረግ ደስ ይለኛል። እስቲ እጃችሁን አውጡ።